ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ለኛ ደማቻችን እንደምንሰንታቸዋል። ዛሬ ቀኑ መጋቢት 9 ቀን 2015 ዓ.ም ነው። ሳምንታዊ ዝግጅታችን ጀምረናል። እንደ ተለመደው ሀገራችን ወቅታዊ ሁኔታዎችን እንጓይበታለን። ትንሽ ብርድ ስለነበረ ትንሽ ድምጽ የከተለወጠ የዘመኑ የሰውን ጉንፋን ይዤንም እንቀሳቀሰውና በተቻለ መጠን እንግዲህ ለማጥራት ሞክራይ የሚቻል ከሆነ ግን የሚቻል ማለት ለማንኛቸውም እዚህ ደርሰናል። መልካም አራተኛው ሳምንት የጾም በዓል ነገ ደብረ ዘይት ነው ይመስለኛል። እንኳን ለደብረ ዘይት በዓል በደህና አደረሳችሁ ላለሁኝ እንኳን አብሮ አደረሳችሁና ፍሰማል።
አይ ሰማኛል። እንኳን አብሮ አደረሰ።
ቀኖች እየሮጡ እንግዲህ እድሜ እየጨመረ ሲመጣ ቀኖቹ በጣም ነው የሚሮጡት ሳታስባቸው ሄደው
ከሰኞ አጭር ነው የሚሆኑት
በጣም እየጠሩ መጣልና እንግዲህ እግዚአብሔር ይጠብቀን ለመከራችንም ጊዜ እንደዚህ ቢያጥር ጥሩ ነበር ግን በዚህ ጊዜ ውስጥ መከራችን እየረዘመ እየበዛ የሄደበት ሁኔታ ነው ያለው ለማንኛቸውም እንኳን አደረሰ እንኳን አደረሳችሁ ሳምንቱ ጠቅላይ ሚኒስትሩ ትንሽ ስራ የበዛባቸው ቀን ነበረ ስብሰባ አካሂደዋል ከኤግዜኪቲቭ ጋራ ከብሊንከን ጋራ ንግግር አድርገዋል ከህወሓት አመራሮች ጋራ ከሳምንቱ መጀመሪያ ላይ ንግግር አድርገዋል ስብሰባው ላይ የተነሱ ሀሳቦች አሉ የህወሓት አመራሮች ከአንቶኒ ብሊንከን ጋርም ተነጋግረዋል የነበራቸው ውይይት ምን እንደሚመስልም እንትን የተደረገ ነው በጣም በሚገርም ሁኔታ ወደቀ ሲሉት የሚነሳ ድርጅት ያለ ይመስለኛል የህወሓት የሚባል ጌታቸው ረዳን አሁን የኢንተሪም ገቨርንመንት ወይም ደግሞ የጊዜያዊ መንግስት የትግራይ ጊዜያዊ መንግስት አስተዳደር ፕሬዚዳንት አድርጎ ሾሟል እንግዲህ ጠቅላይ ሚኒስትሩ ደስ ይላቸዋል ደስ አይላቸውም ባናቅም እንደው በዚህን ጀምረው እና ከተለያየ ቦታ እንደሰማሁት ጠቅላይ ሚኒስትሩ ከህወሓቶች ጋር በሚነጋገሩበት ጊዜ በጭራሽ ስለ ደብረ ጽዮን አንስተው እንዳልነበረ ምንም ነገር እንዳልተናገሩ አድርገው አላውቅም አልነበርኩኝም አላውቅምም አጠይቁኝም እኔ ያገዝኩትም ነገር የለም ብለው የክህደት ወይም ደግሞ አለማድረጋቸውን የማስተባበያ አድርገውበታል ግን ከዛ ፊት ይወሩ የነበሩት የተለዩ ነበሩ ያንን መሰረት አድርግና ምን ተዋዩ ከዛስ በኋላ አንቶኒ ብሊንከን ጋራ የነበረው ግንኙነት ምን ነበረ በህወሓትና በአንቶኒ ብሊንከን በነጌታቸው ረዳን ከዛ በኋላ የአንቶኒ ብሊንከን ለብቻው ለመያዝ እንሞክራለን በተቻለ ጊዜ ካለ እንደ ጊዜ ሁኔታ ቀጥለበት
እሺ ይህ ሳምንት በጣም ብዙ ነገር የተከናወነበት ስለሆነ ሁሉንም ለመጥቀስ እኛም ሁሉንም ጉዳይ ለማንሳት ጊዜ ስለማይበቃን የሳምንቱ አበይት ጉዳዩ እንዳይዘለል ብቻ አጠር አጠር እያደረግን ሁሉንም ለመዳሰስ እንሞክራለን። የሳምንቱ እንግዲህ ትልቁ የነበረው የህወሓት አመራሮች ከጠቅላይ ሚኒስትር አብይ አህመድ ጋራ ተገናኝተው መወያየታቸው ነው። ምንም አይነት ፎቶግራፍ ያየነው ነገር የለም፣ ኒውዮርክ ቪዲዮ አልተላለፈም። ግን መወያየታቸው እርግጠኛ ነበር። መጀመሪያ ላይ አዲስ አበባ ነው ሲባል ነበር፣ በኋላ ደግሞ ደብረ ዘይት ነው የሚባል ነገር ሰምተናል። ለማንኛውም እዛ ላይ እንግዲህ ትልቁ ነገር ዋናው ጉዳይ የሚያገናኛቸው በመሰረቱ የሰላም ስምምነቱ አተገባበር ጉዳይ ነው። ከዚሁ ጋር ተያይዞ የጊዜያዊ መንግስቱ የዛው የስምምነቱ አካል ስለሆነ እሱም አብሮ ነው የተያያዙ። አንዱ አካል ነው የስምምነቱ እንጂ ራሱን የቻለም ነገር እኮ አይደለም። ጊዜያዊ መንግስት እንግዲህ አተገባበሩ ላይ ሲያወሩ ሲነጋገሩ ብዙ ነገሮች ነው ተነስተው ሊሆን የሚችሉት። የኤርትራ ኃይል ጉዳይ አለ፣ የአማራ ኃይል እዛው ክልል ውስጥ ያለ አለ፣ የእርዳታ ተደራሽነት ያልተሟላባቸው ቦታዎች አሉ፣ የኢሮፕ ጥያቄ አለ፣ በተለይ ወደ ዘር ማጥፋት እየሄደ ነው የሚሉ ስጋት፣ ብዙ ነገር ተነስቶ ሊሆን ይችላል። ትልቁ ነገር ግን የጊዜያዊ መንግስቱ ብለው ፕሮፖዝ ያደረጉ ነበሩ። ፕሬዚዳንትም ወጥቶ ነበር እነሱን አልቀበልም ማለታቸውን ነው። እና ከዛ በፊት ሲነገሩ የነበሩ ነገሮች አንተ አሁን ያነሳቸው ነገሮች በሙሉ ምንም እንዳልነበሩ እና ጭራሽ ኮሚኒኬት ሲያደርጉም እንዳልነበረ እና እንደማይተዋወቁ አይነት ነገር ሆኖ እንግዲህ ውስጡን ሚስጥርን ባናቅም ትንሽ ግር ብሎናል ጉዳዩን የምንከታተል ሰዎች። ለማንኛውም አብሬል በተለይ የደብረ ጽዮንን አንስተው ነው ተቃወሙ የሚባለው። የደብረ ጽዮን መሆን አልፈለጉትም። ምክንያቱም ሊሆን እንደሚችል ለመገመት ግን ያስቸግራል። ምክንያቱም ህዋት ደብረ ጽዮንም አደረከው የትኛውንም አደረከው በትግራይ ጉዳይ ላይ በመሰረታዊ ከፌዴራል መንግስቱ ጋር በሚያገናኛቸው ጉዳይ ላይ የአቋም ልዩነት ያላቸው አይመስለኝም። እንኳን ኢህአዴጎች የትግራይም ህዝብ ህዋቶች የትግራይም ህዝብ የተለየ አቋም ሊኖር የሚችል አይመስለኝም። ለማንኛውም አጥቃን እንዲሆን እንደሚፈልጉ አብሮ መስራት የሚችሉት ከሱ ጋር እንደሆነ እና ጌታቸው ረዳም ቢሆን የሚል ነገር ተናግረዋል ይባላል። እንግዲህ ምን ያሉት እንደሆነ አናቀም ጭምጭምታዎች ስለሆነ የሚያወሩት ትልቁ ጉዳይ ይሄ ነው። የሰላም ስምምነቱ ላይ ምን አደረሱት የሚለው እንግዲህ ከብሊንከንም ከመጣ በኋላ ትልቅ ትኩረት ስላገኘ ከሱም ስናይ እናነሳዋለን። የህወሓት አመራሮች በሌላ ከአንቶኒ ብሊንከን ጋር ውይይት ነበራቸው። ጌታቸው ረዳም ነበር እዛ ላይ። እንግዲህ አሁንም ትልቁ ጉዳይ የሰላም ስምምነቱ አተገባበርና የተፈጸሙ ወንጀሎች ተጠያቂነት ጉዳይ ላይ ነው የተወያዩት። አተገባበሩ ላይ ገና ነው። የአሜሪካ መንግስትም እንደው ትግበራው ገና ነው ባይልም ገና እንደሆነ ግን ቃል የገባቸው ነገሮች ለምሳሌ ወደ የአጓ ግንኙነት ኢንጌጅመንቱን ከኢትዮጵያ መንግስት ጋር ያለውን ግንኙነት ወደ ነበረበት መመለስ የሚለው ጉዳይ ላይ እንደ ቅድመ ሁኔታ ያስቀምጠው የሰላም ስምምነቱ ትግበራ በተሟላ ሁኔታ መጠናቀቅ እና የተጠያቂነት ጉዳይ ነው። ስለዚህ የሰላም ስምምነቱ በተሟላ ሁኔታ አልተገበረም የሚለው ነገር በውስጥ ታዋቂነት የአሜሪካ መንግስት የሚያምንበት መሆኑን ታያለ። እና ከህወሓት አመራሮችም ጋር በዚህ ጉዳይ ላይ ነው የተወያዩት። በተለይ የተጠያቂነት ጉዳይ ትንሽ ትኩረት የተሰጠው ነገር ነው። ከዛ በኋላ እንግዲህ የህወሓት በተለይ የዚህ የተባበሩት መንግስታት የሰብአዊ መብት መርማሪ የባለሙያዎች ቡድን ጉዳይ ላይ ድሮ የያዙ አቋም የተለየ ከስምምነቱ በኋላ ብዙም ሲያወራ አልተሰማም ነበር፣ ዝምታን ነበር የመረጠው። ወዲያውኑ ግን ከይሄ ከሆነ በኋላ ጌታቸው በትዊተር ገጹ ላይ ምርመራው መደረጉን እንደሚደግፍ እና ጉዳዩ ከሎካል ጉዳይ ወጥቶ ከሀገር ጉዳይ ወጥቶ ዓለም አቀፍ ጉዳይ መሆኑንና ይቅር አይቅርም ልንልበት የማንችልበት ዓለም አቀፍ ጉዳይ ሆኗል የሚል መልእክት አስተላልፏል። እና ከዛ በፊት እነዚህ ሰዎች ለስልጣናቸው ሲሉ ተጠያቂነትን አሳልፈው ሊሰጡ ነው ወይ የሚል ሀሜት ጭምጭምታ ምናምን ነበረ። እንግዲህ ይሄ ታልፏል። እንግዲህ ከዛ በኋላ ደግሞ በትላንትና ዕለት ሌላ አዲስ ነገር ሰምተናል። የህወሓት ማዕከላዊ ኮሚቴ ተሰብስቦ ነበረ። የጊዜያዊ አስተዳደር ፕሬዚዳንት የሚሆነውን ሰው መርጧል። ጌታቸው ረዳ ተመርጧል። ኦፍኮርስ ጌታቸው በህወሓት አባልነት በትግሉ ጊዜ ያልነበረ ወጣት ገና ምናልባት የሃይስኩል ተማሪ ወደ ስምንተኛ ክፍል ተማሪ የነበረ እና አዲሱ የህወሓት አዲሱ ትውልድ ወደ አመራር ከአዲሱ ትውልድ ወደ አመራርነት የመጣ ነው። በህወሓት ኢህአዴግ አገር ማስተዳደር ከጀመረ በኋላ ነፍስ ያወቀና የሁለተኛው ትውልድ አባል ነው። ይሄ ራሱ አንድ በሂደት የትውልድ ቅብብሎች ላይ የትውልድ አመለካከት ከየሁኔታው ለውጦች ጋር አብሮ የሚቀየር ስለሆነ የመጀመሪያው ትውልድና ጌታቸው ረዳ አንድ አይነት አመለካከት ይኖራቸዋል ተብሎ አይገመትም። መሰረታዊ ፍልስፍና ላይ ተመሳሳይ ቢሆንም ብዙ ነገር ላይ የተለዩ ስለሆኑ ህወሓት ወቅቱ በሚጠይቀው ልክ እየታደሰ መሆኑን፣ መታደስ ማለት ደግሞ የእድሜ መርዘምና ጥንካሬም ጭምር ውስጡ ያለው ነገር ነው። ይህንን ያሳያል። አዲስ ነገር ነው የሆነብን። እንግዲህ ሁለት ተፎካካሪ ነበር። ያኛውን ተፎካካሪ አላወቁትም። ፕሮፋይልንም በደንብ ዝርዝሩ
ብዙ ብዙ የተባሉ ነገሮች አሉ። ለማጣራት ትንሽ ስለፈለግኩኝ ነው እንጂ ትንሽ እንትን አለው። በመግቢያ ላይ እንደተናገርኩ
ግን ያው ከአዲሱ ትውልድ ውስጥ ሊሆን እንደሚችል ገምታለሁ።
አይመስለኝም። ምናልባት ደገፉት የተባሉት ሰዎች የተለዩ ሰዎች ናቸው እና እዛ ውስጥ ማረጋገጥ ስለሚያስፈልገው ብዙም እንትን ማለት አልፈለግኩም። ለማንኛውም ግን ችግሩ እኔ የህወሓቶች ሁልጊዜ እንደዚህ እየወደቁ የሚነሱ ሰዎች ናቸው። ምንም ማንም መጣ አይደለም። ግን የጌታቸው መምጣት ግን በሁሉ መስመር ጥሩ ነገሮችን ሊያመጣ ይችላል፣ ለክልሉም ሊያመጣ ይችላል። እንደ የኢትዮጵያ መንግስት እንደውም በጣም በጥሩ ሁኔታ ቢቀበሉ የተሻለ ይመስለኛል። የድሮውንም የአዲሱንም መሀል ላይ ሆኖ ሊያስታርቅ ሊያገናኝ የሚችል ሞዴሬት የሆነ ሰው ልምዱም አለ። ልምዱ በመንግስት በኩል በኢንተርናሽናል ግንኙነት ልምድ አለው፣ በሀገር ስራ ውስጥ ልምድ አለው። በማንኛቸውም የተሟላ እውቀትና ልምድ ያለው ነው። እኔ አትላንታ ዚ አላባማ ነው ሚሲሲፒ ነው በዚህ ተማረው ዚህ ነው የተማረው ከኛ
ለከኛ ዲግሪውን እዛ ነው የተማረው
እና አንድ ምንሰበሰበት ሁዱድ ምንገናኝበት ቤት ነበር ካሊፎርኒያ ማርት የሚባልና እዛ ይመጣል መስአለ በብላት ከጓደኞቹ ጋርና ቀልደኛ ተጫዋች ብዙም አይቀብጥም ግን እንዴት ያለ ጥሩ ሰው ነበርና በስራ ላይ
በጣም ወጣት ነው
እና በአዲስ አበባም ከተመለሰ በኋላ በተለያየ ስራ ቦታዎች ላይ ውጭ ጉዳይ በነበረበት ጊዜ የዚህ ግድቡን በተመለከተ ብዙ ነገሮች እንደ መረጃም እንደምንም እየሰጠኝ ነበርና ከዛም ውጪ በተለያየ መልኩ አቋቋለሁኝ እና ምናልባት እድሉ ከተገኘ ምናልባት ወደፊት ቃለ መልልስ ለማድረግም ያመቻል የሚል ግምትም አለኝ ከራስ ቆየ ለማንኛቸውም ሁለቱን የድሮውንም አዲሱን ማን ሊያስማምቶ ሊያገናኝና ሊያናገር ሊያደራድር የሚችል ነው የሚል ግምት ነው ያለኝ እኔ አንድሱ ነው ሌላው ግን ዝም ብለህ ስትመለከተው ይሄ እና አረና አሁን አረና ትላንትና ከትላንትና በቀሉ በጣም እንትን በሆነ መልኩ ነው ሲናገር የነበረው ትላንትና ባለፉት ሁለት ዓመት ተኩል እኔ አይቼውም ሰምቼም አላቀም ስለ አረና ከንትና ባስተቀረ ማነው ሰው
ማነው የማህበራዊ ጉዳይ ቢሮ ኃላፊ ሆኖ የነበረው
አብርሃም ማነው ፕሬዚዳንት አድርገው ተመርጦ ነበር እስር ቤት ገብቶ ነበር
አብርሃም
ብላኝ ከሱ ውጪ እንትን ያደረገ የለም እሱ እንደውም ለትግራይ ልጆች ያላጋው የታሰሩ ናቸው በሚል ጽሑፍ በመጻፉ እስር ቤት ገብቶ ወጣ ነውና ከሱ በስተቀር
ካትሮሉ ነበር
አው ከሱ በስተቀር ሌሎቹ ምንም ነገር የተናገሩት ነገር የለምና ይሄ ወጣቱ እንደ ነጻነት ትግራይ ባይቶና ጥሩ ፕሮግራም ይኖራል የሚል ግምት ነበረኝ ክብሮም አይደለም ፕሬዚዳንቱ እሱ እስር ቤት ገብቶ ከወጣ በኋላ ተቀያይሮ አንድ ቃለ ምልልስ ላይ ከአብሮት ካለው ሰውዬ ጋራ ጸሐፊው ነው መሰለኝ ኃይለ ስላሴ የሚባል ሰውዬ ጋራ አይቼው በቃ የነበረኝ ግምት በሙሉ ወድቆብኝ ኢትዮጵያ ውስጥ በቃ የፖለቲካ ፓርቲ ይመጣል የሚል በቃ ተስፋ የሚያስቆርጡ ነበሩ እሱ የመጨረሻው በቃ እዛ አካባቢ ካሉት ውስጥ ጥሩ ሊሰራ ይችላል የሚል ነበር ሌሎች እንኳን አንዱም የትግራይ ልብቻ ነጻ መውጣት አለባት የሚል ነው አንደኛው የዚህ በእንትን በኩል በዩሮፕ በኩል የሚንቀሳቀሱት እነሱ ጥሩ ነገሮች ናቸው ከአሁን ካለው መንግስትም ጋር አብሮ ለመስራት ፈቃደኞች ሆነው እየሰሩ ያሉ ይመስለኛል የድንበርን በተመለከተ የሀገር ሉዓላዊነት በተመለከተ ጠንከር ያለ አቋም ያላቸው ይመስላሉና እነሱን በአጠቃላይ ግን ከብሊንከን ጋር ከተናገረው በአጠቃላይ አሁን ያለው የትግራይ የሽግግር ፈተናዎች እና ሊወጡ የሚገባው ጥንቃቄዎች ምንድን ናቸው ብለህ ትላለህ? ምክንያቱም ሰዓታችን ብዙ ነገሮች ስላሉ
ሰዓታችን ያለቀ ነው
እና
ኦፍኮርስ ጉዳዩ ሰፊ ስለሆነ ትልቅ ጉዳይ ስለሆነ ሀገራዊ አንድምታ ያለው ስለሆነ ጊዜ ትኩረት መስጠታችን ብዙም ተገቢ ነው። እንግዲህ አሁን እንዳልከው የዚህ አሁን ያለውን የሰላም ስምምነቱ በኋላ ያለውን ሂደት የመገፋፋት ነገሮች እየታዩ ነው። ይህ የመገፋፋቱን በተለይ ህወሓት ውስጥ እኮ ሙግት የተለመደ ነገር ነው። ሊጣሉ እንትናቸውን እኮ ግምገማቸውን ያየ ሰው በቃ እነዚህ ሰዎች ሁለተኛ አብሮ አይሰሩም የሚያስብል ነው እና ምርጫም ላይ ሹክቻዎች፣ ንግግሮች ምናምን የከረሩ ነገሮች ሊኖሩ ይችላሉ። ኤኒዌይ ግን የገረመኝ ነገር እነዚህን ሁሉ ኤክስፕሎይት ለማድረግ እና በህወሓት አመራሮች መካከል መሸካከር ለመፍጠር የሞከሩ ሰዎች አሉ። ዛሬ የአንዳርጋቸው ጽጌ ጽሑፍ አይቼው ገና ጽፋለሁ ብሏል። ትንሽ ጤናማ የሆነ ነገር አይመስልም። በሞንጆሪኖ እና በሌላ አንድ ሴት መካከል ያለ ግብግብ አድርጎት የህወሓት ግብግብ በሞንጆሪኖ የህወሓት አመራር እንዴት አድርጎ ከአክሱም ከአድዋና ከአድዋ እጅ እንዴት ይወጣል በሚል የአድዋነት ቤት እንደያዙ የተቀሩት ደግሞ ከአድዋ እጅ ለመንጠቅ የተደረገ ግብግብ እና ሴራ አድርጎት የሴራ ያኛውም ሴራ ሲሎ ነበር የገባው የጌታቸውን ስትደግፈውም የነበረችውን በዚሁ በተመሳሳይ ሴራ ጎንጉለው ነበር የገቡት እና በሚል የሴራ ነገር አድርጎት ነው ያቀረበው። እንደውም የሌለ ነገር እስካሁን ድረስ ያላየሁትን የህወሓት ተከፋይ አክቲቪስቶች ጌታቸው ረዳ መመረጥ አስደንግጧቸው አማራ ትግራይ አያስተዳድርም እያሉ ነው ምናምን የሚል ነገር ነው ሲያስቀምጠውና ወዲያውኑ ይሄ ሰውዬ አንድ እውነታ እንደ ሀገር ተቆርቋሪነት የትግራይ ሰላም የኢትዮጵያን ሰላም ነው መቼም ሰላም እንዲሰፍን ዘላቂ ሰላም ከአማራም ጋር የቀድሞ የነበረው የወዳጅነት የባህል ትስስር አብሮ መኖር መተሳሰብ የጋራ ታሪክን ማጎልበት እነዚህን ነገሮች ከመሻት ይልቅ አሁንም ትግራይ ውስጥ መከፋፈል እንዲፈጠር እና በጦርነት መበተን ያልተቻለውን ህወሓት በእንደዚህ አይነት ነገር የመበተን እና ምናልባት እንደው የራሱ ነው ወይ ብዬ ሁሉ አስቤ ይህ የራሱ ሊሆን አይችልም ምናልባት ከሻዕቢያ ብዙዎቹ ሚሽን እየወሰዱ እንደሆነ ይታወቃል። አደገኛ ነው። ሻዕቢያ ለአማራ ህዝብ ምንም አይጠቅመው። ለአማራ ህዝብ ብሎ ሳይሆን በደካማ ኢትዮጵያ የራሱን ጥቅም ለማስጠበቅ የሚንቀሳቀስ ኃይል ነው ኢሳያስ አፈወርቂ። የአማራን ህዝብ ስሜት ለዚህ አላማው ይመቸኛል ስላለ አማራን ተጠጋ እንጂ አማራ ለአማራ ጥሩ ነገር ማድረግ ግቡ አይደለም። እነዚህ አማሮችም በጣም መጠንቀቅ አለባቸው። አደገኛ ነገር ነው። ኢሳያስ ለራሱ ህዝብ ያልሆነ ማዶ ላለው ድሮ ሀድጊ ይለው የነበረውን ለዘላቂ ሰላምና ልማቱ ነጻነቱ የሚመቸው ነገር ያደርጋል ተብሎ መጠበቅ የማይሆን ነገር ነው እና ቢጠነቀቁ ጥሩ ነው። የዚያና እንዳርጋቸውን ነገር ሳየው ድሮም የእሱ ኤጀንት ስለነበረ ከዛ አካባቢ የመጣ አሁንም መልሶ ኢትዮጵያን የማስተራመስና ትግራይን የማጋጨት ጦርነቱ ምናልባት ሊቀሰቀስ የሚችልበት ሁኔታን መፈለግ ይመስለኛል። እነዚህ ነገሮች እንግዲህ ፈተናዎች ናቸው። የትግራይ ህዝብ ዋናው ባለ ጉዳዩ የትግራይ ህዝብ መጠንቀቅ አለበት። ህወሓት ሰዎች ተንጋኮች ናቸው። ግን ይሄ እና እንዳርጋቸው የሚያወሩት ነገር ወደ ህዝቡ ከወረደና መከፋፈል ከመጣ ፓርቲው ራሱ አንድል ማድረግ ሊያቀተው ይችላል። ስለዚህ የትግራይ ህዝብ ያለፈበትን ነገር ያውቀዋል። ከአንድነቱ ውጪ ሊጠቅመው የሚችለውና መብትና ነጻነቶቹን አስከብሮ ከቀረው የኢትዮጵያ ህዝብ ጋራ አብሮ መኖር የሚያስችለው አንድነቱ ብቻ መሆኑን ተገንዝቦ ጉዳዩን በጥንቃቄ ቢያጤነው እና ስሜት ውስጥ በገባ ጥሩ ነው። ስሜት ውስጥ ገብቶ ይሄን የአውራጃ መከፋፈልን የእውነት አድርጎ የሚቀበለው ከሆነ አደገኛ ነገር ይፈጠራል። ይሄ ነው ፈተናቸው።
ሌላም ፈተና
ያልፉታል ብዬ ገምታለሁኝ።
አሁን አንተ ስትናገር ያንዳርጋቸውን ጽሁፍ በእንግሊዝኛ አሁን አንድ የምከታተለው ዌብሳይት አለ ማይ ቪውስ ኤንድ ኒውስ የሚል አሁንክ ያልከውን ነገር ነው በእንግሊዝኛ የተናገረውና አንዳርጋቸው በጣም አደገኛ ነው። ይሄ ለኢትዮጵያኖች ብቻ ሳይሆን የሚሰጠው መልእክት አሁን በእነዚህ አይነት ሰዎች ደግሞ ሲነገር ሲያስነገር ለኢንተርናሽናል ኮሚኒቲውም የሚሰጠው የሚልከው መልእክት አለ። ይሄ ቀጥታ ተደራሽነቱ ለውጩም ለውስጡም ሆኖ ግን መላእክቱ ከኤርትራ የመጣ መሆኑን ወዲያ ወዲህም እንትን የምታደርገው ነገር የለም። በጣም የተበሳጩበት የተናደዱበት ነው። ህወሓት የሚባል ነገር መኖር የለበትም የሚሉ ነገር አለ። አንድ ሌላ ነገር ጥንቃቄ እንደ ጥንቃቄ ሳይሆን እንደው ዝም ብለህ ስትመለከተው ጠቅላይ ሚኒስትሩ ራሳቸው የፈረሙትን ውል ስምምነት ከቲፒኤልኤፍ ጋር ነው ከህወሓት ጋር ነው ሽግግር መንግስት አቋቁመለው ያሉት። እሳቸው ይህን ነገር ተጠቅመው ግን አሁንም እርዳታውና በጀት እንዳይለቀቅ የራሳቸውን ምክንያት እየፈጠሩ ሊያጓትቱ ይችላሉ። አሁን መጨረሻ ላይ መጥተው ባለፈው ጊዜ ሽግግር መንግስቱ ኢንትሪም ገቨርንመንት ካልተቋቋመ በጀት አለ አይለቀቅም አሉ። ገባ? እና እነዚህን በማድረግ ይጓተታሉና አንተ ያልከው ነገር እንደተጠበቀ ሆኖ ትግራይ ውስጥ ያሉ ፖለቲከኞች ደግሞ ራሳቸውን ገደብ አድርገው ቅድሚያ የትግራይ ህዝብ መምጣት እንዳለበት አሁን እውነቱን ውሸቱን ባላቆም ትላንትና የሶስት ወር ደሞዝ የመቀሌ ዩኒቨርሲቲ አስተማሪዎች የሶስት ወር ደሞዝ
እንዲከፈላል ትግራይ ያሉ የፌዴራል መንግስቶች ዩኒቨርሲቲዎች ስለሆኑ ተለቋል ተብሏል።
ተለቋል እሱን ሰምቻለሁኝና በዚህም በዛም መንገድ ሆኖ ነገሮችን እንዳይጓተቱ እነሱም ጥንቃቄ ማድረግ አለባቸው። እስከ ዛሬ ድረስ መጥተዋልና የመጡበትን መጥተው አልፈው አሁን በተቻለ ሁሉን ቢያደርጉት ቢያስተካክሉትና የፓርቲውን ሳይሆን
የትግራይን ህዝብ ሁኔታዎችን የሚያመላክቱበት ነገር ያመጣል የሚል ግምት አለኝ እና በሱን ተው ለጊዜው እና ብዙ ነገሮች ነገም ተነገ ወዲያ የምናወራቸው ነገሮች ስላሉ በየሰዓቱ የሚለዋወጡ ነገሮች ናቸው። ወደ የኢትዮጵያ ኦርቶዶክስ ተዋህዶ የነበሩ ሁኔታዎች ልሂድ ትንሽ እና እዛ ላይ ከመሄዴ በፊት ይሄ ዮናታንና ሌሎቹም የአብይ መንግስት በእግዚአብሔር የመጣ ነው አትንኩት ይገዛል ያሳድራል የሚል መልእክት ነበረ ሲያንጸባርቁ የነበረ ታስታውሳለህ? እኔ ሃይማኖት ከመንኩ እዚ አጠር ባለ መልኩ አንድ የሰማሁት ነገር ስላለ እሱን ለአድማጮች ላካፍል ብዬ ነው። ይሄ እንግዲህ አዲስ አበባ ያለው ዮናታን በጠቅላይ ሚኒስትሩ 20 ሺ ዩሮ ተሰጥቶት ወጣቱን ያደነዘዘበት ያነፈዘበትና ከጠቀም ውጪ ለራሱም ለቤተሰቡም ለሀገሩም ባይሆን ሰልፊሽ ራስ ወደድ የሆነ ህብረተሰብ ያፈራበት ነው። አንድ ትልቅ አዛውንት አሉ እዚያ አትላንታ ውስጥ የፕሮቴስታንት መምህር ሰባኪ ባለፈው ሳምንት አዳመጥኳቸው። ባለፈው ሳምንት ሳዳመጣቸው እሳቸውም ወለጋ ውስጥ ስለሚሞቱት ሰዎች እንዴት ነው አንድ ነገር አይሉም ነው? አይ እኔ ፖለቲከኛ ማደለሁኝ ምን ማለው ክልልም አልወድም የፖለቲካውንም አልወድም አሉና የተመረጠ መንግስት በእግዚአብሔር የመጣ ነው ሁሉ ማአት ረጅም ነገር በቃ በምንም አይነት መልኩ እንኳን ትክክል አይደለም ብሎ መናገር ይቀርና እንደውም ድምህን ያርዝምልህ በሚል መልኩ ሲናገሩ አዳመጥኳቸው። እና ወለጋ ውስጥ የሚሞቱትን አማራዎች ከቁም ነገር አልቆጠሯቸውም እና አለመቁጠራቸው ብቻ ሳይሆን በቃ እኔ ፖለቲካ ውስጥ የለሁበትም ፖለቲካው ዘብን ያንደ ሃይማኖት አባት ሆነው ግድያ ይቁም የሰው ልጆች ሞት ይቁም ማለት ሲገባቸው በዛ አይነት ነገር ሲናገሩ አዳመጥኳቸው። ከዛ ደግሞ የአዲስ አበባ አሁን እንግዲህ እኚህ ሰው ወለጋ ሰው ናቸው ወለጋ አሜሪካን አዲስ አበባ ከዛ አሜሪካን ሀገር መጥተው ኑሯቸውን እየኖሩ በአመት አንዴም ሁለት ጊዜም ሶስት ጊዜም 10 ጊዜም ሊሆን ይችላል ኢትዮጵያ እየተመላለሱ በሄደው ጊዜ አዲስ አበባ ስታዲየምን አጥለልቀው ስብሰባ አመት አንዴ ነው ሁለት ጊዜ ስብሰባ ሲያደርጉ አስታውሳለሁ። ምክንያቱም አንድ ጊዜ ሄጄ እንደውም እሳቸው አሉ ተብሎ ስታዲየም ምን ጨዋታ ነው ያለው ብዬ የለም እንደዚህ እንትን የሃይማኖት በዓል ነው ተብሎ ሲነገር ሰምቼ ነበርና አሁን አዲስ አበባ ውስጥ በግዴታ ኦሮምኛ መዘመር አለብህ የኦሮሞን ባንዲራ ማውለበለበ አለብህ ተብሎ የተገደደን ወጣት ተነስተው ተቃውሞ ቢያነሳና መስተዋት ስለሰበረ የለም የነዚህ ማህበራዊ ሚዲያ አንቂዎች ናቸው ይሄን ነገር ያደረጉት። ስለዚህ እነዚህን ሰዎች ደግሞ ለማስፈወስ አዲስ አበባ ሄደው ለበሚሊዮን የሚቆጠር ገንዘብ ይዤ አዲስ አበባ መስቀል አደባባይ 100 ሺህ ወጣቶች እየጃስተምራለሁ የሚል ሲናገሩ ሰምቻቸዋለሁ። ይሄ ትክክል አይመስለኝም። ከወለጋ ድረስ መጥተው ወለጋ ተወልደው ከወለጋ ድረስ መጥተው አሜሪካን ሀገር የኖሩ ሰው ወለጋ ውስጥ ተወልደው ያደጉ አማራዎች ሲገደሉ ይወለዱ ያረገዙት ጽንስ እንዲበላሽ ሲደረግ ዝም ያሉ ሰው አብይ አህመድ በእግዚአብሔር የተመረጠ ነውና አትንኩት የሚባል ነገር የማህበራዊ አንቂዎች ናቸው የሚረብሹት እንጂ ህዝቡ አይደለም ብለው ወጣቱን ለማደንዘዝ በሚሊዮን የሚቆጠር ገንዘብ ይዘው አዲስ አበባ ሊሄዱ ናቸው እና ይሄ ትክክል አይደለም። ትክክል አለመሆን ብቻ ሳይሆን እዚህ ያላችሁ ኢትዮጵያውያን አዳምጣችሁታል የሚል ግምት አለኝ ባለፈው ሳምንት ማህደረ አንድነት ሬዲዮ ላይ ዛሬ ወጥቶ የተናገሩት ነው። ይሄ ነገር ትክክል አይደለም ብላችሁ መናገር መቻል አለባችሁ። በተለይ ይሄ የአማራ ኢትዮጵያውያን ማህበር አንድነት ማህበር የሚባል የተደናቆሩ ደናቆርቶች አላላችሁም ግን እንደዚህ ባጠገባችሁ እዛ አዲስ አበባ ከመትሄዱ እዚያ ጠገባችሁ የተለገሰ ያለውና ገንዘብ ከዚህ ተሄዶ እዛ ወጣቱ አማራው የሚገደልበት ነገር ሲመቻች መቃወምና መጠየቅ መቻል አለባችሁ። ና ይሄን ነገር ለመናገር ፈልጌ ነው። ከሃይማኖት ስለምናወራ ትንሽ ይሄን ነገር ፓስተር ቶሎሳ ናቸው በነገራችን ላይ ከዚህ በፊት ድንቅ ማን ነው እንጨት ባህር ዛፍ ተቆርጦ
ታወት ተደርጎ የሚደረግ የኦርቶዶክስ ሃይማኖት እንጨት ቆርጦ ሸንሽኖ ታወት ሰርቶ ታወት የሚያደርግ ነው ብሎ የኦርቶዶክስ ሃይማኖትን የረገሙ ናቸው። አሁን ደግሞ በቀደመታ እንደዛ ብለው ተናግረዋልና ቢያንስ የሰው ልጅ መሞት የለበትም ይበሉ። የተወለዱበት ወለጋ ውስጥ የሚያልቆን አማራውን ወጣት እናት ዝም ብሎ አይመለከቱት። አብይ ይሄዳል፣ መንግስት ይመጣል ይሄዳል። አጼ ኃይለ ሥላሴ ሄደዋል፣ መንግስቱ ኃይለ ማርያም ሄደዋል፣ መለስ ዜናዊ ሄደዋል፣ ኃይለ ማርያም ሄደዋል፣ አብይም ይሄዳል ይሄዳል። ምንም ወዲያ ወዲህ የምትሉት ነገር የለም። ስለዚህ ይሄ ከዚህ ነገር ጥንቃቄ ቢያደርጉ ይመቻል፣ ጥሩ ነው። እንደ ዝም ብሎ እንደመጣ ሁሉን አቃለሁኝ ብሎ መጮሁም ትክክል አይመስለኝም፣ አግባብም ያለው ነገር አይመስለኝም። እና ይህን ነገር ለአድማጮች እና አድማጮች ደግሞ ደውላችሁ ጠይቋቸው፣ ለምን እንደዚህ እንዳሉ ትክክል እንዳልሆኑም ንገሯቸው። በተለይ እነዚህ የአማራ ማህበር የምትባሉ ሰዎች ሲኖዶሱ አስቸኳይ ስብሰባ ያቀረ አድርጎ በሰሞኑን ሶስቱ ጳጳሳት እንትን እንዲያደርጉ ቆይ እስቲ አንድ ሰው እናስገባ። ለምን እንደሆነ ባላቆ ሄሎ። አቤት፣ ይቀጥሉ።
በጣም አመሰግናለሁ ይሄንን እውነታ ስለገለጽክልን፣ በጣም አድርጌ አመሰግናለሁ። ምክንያቱም ይሄ እውነታ ነው። አንድ ሰው በእግዚአብሔር ስም እየማለና እየተገሰተ ወገኖች እንደዛ እየሞቱ በዝምታ ማየትና እንዳውም ጭራሽ የተቃወሙትን መዝለብ በጣም አሳዛኝ ነገር ነው። እኚህ ፓስተር በእውነቱ ሊያዝኑ ይገባል። በጣም የሚያሳዝን አጸያፊ ንግግር ነው እና እስማማለሁ፣ በዚህ ንግግር ላይ በጣም አድርጌ እስማማለሁ።
በጣም አመሰግናለሁ።
አመሰግናለሁ
ስላዳመጥሽን፣ እናመሰግናለን። በቃ እናንተ አድማጮች ደውላችሁ አናግሯቸው። ምንም አይሞቱም ሰውዬው። ፓስተር ቶሎሳ እርግጥ ላይ
አመሰግናለሁ። ይሄ እውነታ ነው። ይሄ መራር እውነታ ነው፣ መታወቅ አለበት። ሰዎች እየሞቱ እንዴት አወግዛለሁ መባሌ፣ እንዲያውም ጭራሽ አልፎ ተርፎ እነዚህ ብሎ መሳደብ እና መዝለፍ ያስፈልጋል ህዝብን? አሳዛኝ ነው። አሳዛኝ አሳፋሪ ነገር ነው ለእኔ።
እሺ፣ በጣም አመሰግናለሁ።
አመሰግናለሁ።
በጣም እናመሰግናለን። አድማጮች ይህ ነው እንግዲህ ማህደር አንድነትን እንደገና ያለፈውን ቃለ ምልልስ እንደገና ቢያሰሙት ደስተውን አልችለውም። እኔ የለኝም፣ አክሰሱ የለኝም፣ ዌብሳይት የላቸውም፣ ልንከታተላቸው አንችልም። ለማንኛቸው ወደዚህኛው እንሂድ። ሲኖዶሱ አስቸኳይ ስብሰባ አድርጎ ሶስቱ ጳጳሳት ደሞዛቸው እንዲከፈላቸው አድርጓል። ሌላ ስብሰባ ለመጋቢት 20 የሲኖዶስ ስብሰባ ጠርቷል። እኔ አሁንም ባለፈው ሳምንት እንጠየኩኝ ምንም መልስ ላገኝበት ያልቻልኩት ነገር ነው። ሲኖዶሱ ያወገዛቸው ሰዎች በምንም አይነት መልኩ ምንም አይነት ስራ መስራት የለባቸውም። ሱባኤ ገብተው ቀኖናን ተቀበሉ፣ ሱባኤ ገብተው ሳይነሳላቸው እንደዚህ ማሽሞኑ ነው ያልገባኝም። ለምን እንደሚደረግም ባይገባኝም ምናልባት አቡነ ጴጥሮስ እና ብርሃነ በረሃ ከኔ የተሻለ የሚያውቁት ነገር አለ በሚል ግምት ልለፈው። ግን ለማንኛቸውም አደጋ ሁኔታ ላይ ውስጥ ያለነው፣ አሁንም በጣም አስጊ ሁኔታ ላይ ነው፣ ችግር ላይ ነው ያለ ነው። አጠር ባለ መልኩ የምትለኝን ነገረኝ።
እኔ ይኸውልህ አሁንም የተለወጠ ነገር የለኝም እዚህ ላይ እውነታ ነው። እኔ እንግዲህ ብዙም አይደለሁም የቤተ ክርስቲያን እንትን ላይ፣ ግን እውነት ነው የማወራው። ይሄ ቤተ ክርስቲያን ውስጥ የተፈጠረው ነገር ከቤተ ክርስቲያኗ ከራሷ የመነጨ ሳይሆን ውጫዊ ነው፣ የመንግስት ነው። የሚወሰዱት እርምጃዎች በሙሉ በመንግስት ኃይል የሚደረጉ ናቸው። አብይ ገለልተኛ አስታራቂ መስሎ ቤተ ክርስቲያኗን እያሞካሸ ግን ይሄንን ሶርስ አውት አድርጎ ይሄንን የሚያስፈጽምለትን ሽመልስ አድርጎ የሚሰራ ነገር ነው። ስለዚህ ዝም ብሎ የሆነ ጫና ሲበዛ ጫናዋን የሚያረግቡ የሆኑ እርምጃዎች እየተወሰዱ እየተሸወደ ግን በፍጹም ይሄ የኦሮሚያ ሲኖዶስ ምናልባት የኦሮሚያ ቤተ ክህነት የሚባለውን ነገር የመመስረቱ ነገር ላይ ቁርጥ ያለ አቋም ይዘውበታል። የቤተ ክርስቲያኗ ብቻ ቢሆን ኖሮ በሃይማኖት አባቶቹ ይፈታ ነበር። እንደዚህ ስለሆነ ይፈታል ብዬ አልገምትም። እንግዲህ አሁን ሽመልስ ነው ሰዎቹን ሰብስቤ አምጥቼ አስረክባቸዋለሁ ያለው የሚባለው መጥተዋል ነው የሚባለው። ሰዎቹ የሆነ አንድ አፓርትመንት ሆቴል ውስጥ ተቀምጠዋል ነው የሚባለው። 20 ምናምኖቹም ግን ይሄን እንግዲህ ትላንትና ከትላንት ወዲያ ነው አይደል ሲኖዶሱ መግለጫ ያወጣው?
አዎ
ከትላንት ወዲያ። ትላንት አንድ ዛሬ ሁለት ምንም ነገር የለም 3 4 5 ይሞላል። ከዛ የሆነ ፕሬሸር ነገር ሲፈጠር የሆነ ነገር ደግሞ ያደርጋሉ። መጣው አዲስ አበባ ናቸው በዚህ ቀን እናደርጋለን ይባላል። ከስር ግን ምክንያቱም ቤተ ክህነቶቹ ከሲኖዶሱ ከኦርቶዶክስ ቤተክርስቲያን ቁጥጥር ውጭ ስለሆነች እዛ ምን እየተሰራ እንደሆነ ማንም አያውቅም። በኋላ ሰዎቹ እሺ እኛ በቃ ትተናል እንኳን ቢሉ ቤተክርስቲያኗ ሄደው ቤተ ክህነት ቤተክርስቲያኖቹን መረከብ እንዳትችልበት የሚያደርግ ህዝባዊ መልክ ያለው ነገር ይፈጠራል። ስትሄድ አይሆንም በቃ ኢምፖሲብል ይሆናል እና ውስጡ ዝም ብሎ አይደለም የተቀመጡት እነዚህ ሰዎች። ዝም ብለህ ደረጃዎቹን ያቸው። መጀመሪያ 3 ጳጳሳትም አብረው ነበሩ።
አዎ
5ቱ ሾሞ ነበር አብረው አንድ ላይ ሲከራከሩ ቆዩ። በጣም ጫናው ሲበረታ ወጡበት እነሱ። አንድ ትልቅ ጫና በረደ። ከዛ እህ ሲባል አይ እነዛ የተሾሙት ሰዎች እንቢ ብለው ነው ተባለ። እነዚህ ራሳቸውን ነጻ አደረጉ ሌላ አጀንዳ ሆነ። ይሄ ከተባለ አሁን ምን ያህል ጊዜ ሆነ? ኦልሞስት ወር ሊሆነው ነው። ከዛ እነዚህ ደግሞ አሁንም እየተገፋ ከስር ግን ስራ ያን ጊዜ እነዚህን 25 ሾሙ 25ቱ በየቦታቸው ስራ ሲሰሩ እኛ እንኳን ብንወጣ እናንተ ትቀጥላላችሁ ሲባሉ ነበረ። እነዛ ሲመጡ እነዛ ምን አገባችሁ ብለው ቀጠሉ። አሁን ደግሞ በጣም ጫናው ከበዛ እነዚህም ይወጡበታል። ከስር ቤተክርስቲያኗ ቤተክህነቷ ቤተክርስቲያኖችን እንዳትረከብ የሚያደርግ ስራ ግን እየተሰራ ነው። አትጠራጠር ከዛ ሄዶ ሲረከቡ
እየታየ ነው።
በህዝብ መልክ ያለው ያደርጉና በኃይል በድንጋይ በዱላ እስከ ማባረር የሚደርስ ነገር። ከዛ በኋላ ምናልባት የህዝብ ጥያቄ አጀንዳ ስለሚሆን በተለየ ወቦ የሚንቀሳቀስበት አካባቢ ሌላም ወቦ እኮ አለ። ወቦ ማለት ነው የራሱ የብልጽግና ወቦ የሚባልም አለ። እሱም ይሄ በየመንገዱ ሰው እያስቆመ የሚያግተው ምኑ የሚገቡበትና በፍጹም የማይቻል ነገር ይሆናል። ዝም ብሎ አይደለም የተቀመጡ ስራ እየሰሩ ነው። ወደዛ ነው የሚሄደው ነገር።
ስራቸውን እየሰሩ ነገሮችን እያበላሹ ነው ያሉት።
አዎ በቃ ያራዘሙት ሰበብ እየተፈለገ ከስር ግን ስራ እየተሰራ ከዛ በቃ ሄዱ መውሰዱ እንኳን ቢባል ሄዶ መውሰድ የማይቻል እየሆነ ነው። እና ዝም ብለህ አንድ አመት ቢቆይ ምን አንድ አመት አሁን አንድ ወር ሁለት ወር ቢደግም በቃ አይመለስም።
ማን ነው የእስልምና?
ይህ ሰው ግን ይህንን አላየም። አይ በቃ እሺ አሉ ይመለሱ ነው ተሰብስበው ሊመጡ ነው ይላል። እነዚህ እኮ ገቡ ምንም እንደሱ አይደለም።
ምን ስላደረገ
እዛ መሬት ላይ ታች ነው እየተሰራ ያለው።
ምን ስላደረገ ጠቅላይ ሚኒስትሩም ሆነ የኦሮሚያ ክልል ፕሬዚደንት የሚመሰገንበት እኔ አልገባኝም። እኔ እውነት ለመናገር በምንም አይነት መልኩ ምንም የገባኝ ነገር የለም። ሰብስቤ ያመጣለሁ አለ። ሰብስቦ አስቀምጦ ሆቴል ውስጥ ሆስቴል ነው እዛ ውስጥ አስቀምጦ በወታደር አስከብቦ ሲያስጠብቃቸው ሲቀልባቸው የከረሙ ሰዎች ናቸው እና ገነብ የሚሰበስባቸው የተቀመጡ ሰዎች የነበሩ ሰዎች ናቸው እና እነዚህኞቹም እንትን ማለታቸው ግራ የሚያጋባ ሳይሆን ግን ለምንድን ነው እና ምናልባት ሲኖዶስ ውስጥ ያሉ አባቶች የእርስ በርስ አለመግባባትም ሊኖር ይችላል የሚል ግምትም አለኝ። እንግዲህ አሁን መጋቢት 20 ምን እንደሚሆን እናያለን። በዚያን ጊዜ መጋቢት 20 መሰለኝ ስብሰባ የሲኖዶስ ስብሰባ ተጠርቷል። እሱም የሚቀጥለው ሳምንት እኮ ነው አይደለ? እንደዚህ ከሳምንት በኋላ
ሳምንት ቀን
ይቀረዋል።
እና
እንደዚያ ነገር አሁንም ከራሴም ድክመት ይሁን ከስንፍና ሰሞኑን እንኳን ትንሽ ጉንፋኑም ስለተጫጫነኝ ብዙም አልተንቀሳቀስኩኝም። የሃይማኖት አባት የሆነ አንድ ሰው ለመናገር ሀሳብ ነበረኝ። በተለይ ህጉን ይሄ ቀኖና ሲጣስ ምንድን ነው መደረግ ያለበት፣ በምን ጊዜ ነው ተመልሰው መግባት የሚችሉት የሚለው ነገር። እኔ አሁን ያለው ሁኔታ ባለችን ትንሽ እውቀት ትክክለኛ አካሄድ አይደለም። አሁን ያለው ውግዘት ላይ ያለ ካህን በምንም አይነት መልኩ ደሞዙና ስራው ማግኘት የለበትም። እንትኑ ሳይጨረስ የነበረው እንትኑ ሳይጨረስ እኔ እስከማውቀው እሱን ነው። ምናልባት ሳስችል ሊሆን ይችላል። እሱን ለፈው ለጊዜውና አደጋው አደጋ ነው። ማዕቅ ጥቁር ልብስ ያስለበሰ መንግስት ነው ያለው አገራችን ላይ። ጥቁር ልብስ እንድትለብስ ቤተ ክርስቲያኒቱ ጥቁር ልብስ እንድትለብስ 32-37 የሚሆኑ ምእመናን ሻሸመኔ ውስጥ የተገደሉበት ነው። ኦርቶዶክስ አማኝ ሆኖ ጊዮርጊስ አንዱ የተገደለበት ነው።
ይሄን ሁሉ የሰው የሰው እኔ አሁን በፊት የፖለቲከኞች ዘገምተኝነት ነበር የሚገርመኝ ነበር። አሁን ካህናቱም እንደዚህ ከሆኑ ደግሞ አንድ መሰረታዊ የሆነ ችግር አለብን ማለት ነው። ያ አንድ 17 15 አመት ልጅ አላባ ነው ድግምት አድርጋለች ተብሎ የታሰረችው ታስታውሳለህ? ሰሞኑን የነበረ ትልቅ አዎ ስርቤት 15 አመት ልጅ ስርቤት ከቷል። ለምንድን ነው? ጓደኛዋ የነበረችው ጓደኛዋ ወደቀች። ትወድቅ ኢየሱስ የኢየሱስን ስም ጠራች። የጠራችው ድግም ስላደረገችባት ነው ተብሎ ፖሊስ ተጠርቶ በፖሊስ ያገሪቱ ህዝብ ላይ ድግምት ያደረገ ጠቅላይ ሚኒስትሩ ቁጭ ብሎ ህዝቡን እንደዚህ ያሳበደ ይያለ ምናል ያላባ ፖሊስ መጥቶ ቢያስርልን በእናታችሁ እንደረንደው ክርስቶስ ቶሎና ቢባለው አሁን ነው ሌላ መቼም አይደለም። በጣም የሚገርመውና እንደዛ አይነት ነገር የሚደረግበት ሁኔታ ነው ያለውና ድግምት የሚለው ነገር አሁን ድግምት ካላደረገ በስተቀር በአባቶችም ላይ ምንም ነገር እንትን ለማድረግ አልተቻለም። ይኸው እንግዲህ አሁን 3 ቀን 2 ቀን ተቀምጦ ደግሞ በጣም አዲስ የሆነ መግለጫ ወጥቷል። ትላንትና ብልጽግና ተስብሰባ አድርጌ ነበር አለ። ታሪካችንን ለመቀበል ነጻነታችንን አለ ባለ በወቅቱ ለመቀበል ሌብነት ምንድነው ደግሞ ሌላው እኔ እንደ ረንደው
ብሔራዊ
አዎ እንትኑ
ነታችን የሚፈታተኑ
ጽሁፉን ሳነበው ጽሁፉን ሳነበው ግን ምን እንደታየኝ ታውቃለህ? ጠቅላይ ሚኒስትሩ አብይ ራሳቸው ናቸው የጻፉት። በምን ሌላ ሰው ሊጽፍ አይችልም እንደዚህ አይነት ነገር የለም። ይሄ ታሪክ ነገር ጎንጉነ ምናምን አድርገ ምናምን ለማሳመን የምትሞክረውና በዛ ላይ ደግሞ በሰው ላይ ነው ወደ ሌላ አካል ላይ የተጣለው። እንዴት አገኘው? አንድ እሱ ነው። ሁለተኛ እንትናን ማን ነው ሌንጮ ለታን ትላንትና አዳመጥኩኝ ቤቲ ሾ ላይ እና ሳዳመጥ ምንድን እንዴት ነው ብላ ስትለው መጨረሻ ላይ ወደ የመጀመሪያው ፓርት ነው ሁለተኛው ላይ አዳመጥኩኝ የመፍረስ አደጋ ላይ አገሪቱ ትፈርሳለች ነው የሚልህ። በአጠቃላይ በቃ እየፈረሰች ነው። ይሄ ደግሞ ለአፍሪካም ለሁሉም ጠንቅ ነው የሚሆነው፣ ለጥቁር ህዝቦች በሙሉ መከራ ነው የሚመጣው እያለ ነው። እና እስቲ ይሄ መግለጫው ወዴት እየሄድን ነው ሲንገረኝ አጠረባለ መልኩ ሰዓታችን እያየን
ጊዜ የለንም። መጀመሪያ የተሰበሰቡት በራሱ ግራ መጋባት ውስጥ ስለገባ የሚወስዷቸው እርምጃዎች ስትራቴጂካሊ አይደለም ማለት ሰዎቹ የሚያስቡት በስሜት ነው የሚያስቡት። ዝም ብሎ ስሜታቸው ውስጥ ያለውን ነገር እናሳካለን ብለው የሚወስዷቸው እርምጃዎች ራሳቸውን ነው የሚመታቸው ብሎውን አልቻሉትም፣ እና ለምን እንደሆነ አይገባቸውም ግርሱ የሚሆንባቸው። ስለዚህ ሰበብ ነው የሚፈልጉት። አንዳንዴ በጽንፈኝነት ይላሉ። ይሄ የምትሰማቸው ነገሮች በሙሉ መንግስት ለመገልበጥ ሰዎች ወደ አዲስ አበባ እየፈለሱ ነው፣ እየተፌረ ነው ምናምን ብሎ ነው የሚባዙን። ስትራቴጂካሊ ካላሰብክ እንደዚህ ነው የምትሆነው። ቻሌንጅ ሲገጥምህ ለምን ወዴት እየሄድክና ለምን እየሄድክ እንደሆነ ስለማታውቀው መልሱን የማታውቀው ምን ብለህ ያገኘውን ነገር ነው አጠገብ ያለውን እየቧጠጥክ ነው ይሄ የሆነ ይሄ የሆነ የምትለው። እንደሱ አይነት ነገር ውስጥ መኖራቸው በዛ ምክንያት ያካሄዱት ስብሰባ ነው። እንግዲህ እኔ እዚህ ጋር መግለጫው ላይ የወጣው አይመስለኝም። ውስጥ ሲነጋገሩ የነበረው ብዙ ነገር ያለ ይመስለኛል። ዝም ብለህ አንዳንድ የሶሻል ሚዲያ ትሬንዶችን ስታይ ማስጠንቀቂያ የመስጠት ነገር በተለይ ከዚህ የአማራ ብልጽግና ከሚባለው ቅርንጫፍ ጋር ትንሽ እሰጥ አገባ አይነት ነገር አሮጋንቶች ናችሁ አሮጋንሲ አሮጋንትነታችሁ ምናምን የሚባል እስከዛ ድረስ የደረሰ ነገር እንዳለ የተፈናቃዮች ጉዳይ ውስብስብ ነገሮች ሁሉ የተነሱበት መሆኑን ነው እዚህ መግለጫ ላይ እንደምናየው። አይደለም መግለጫውማ እየተሻገርን ነው ብሎ ነው እኮ ያስቀመጠው። በቃ ድልድይ ላይ ነን እየተሻገርን ነው እየተሻገርን ግን እኛ ደግሞ የምንለው እንኳን ልንሻገር ድልድዩ ኦልሬዲ እንሻገራለን ብለን የወጣንበት ተሰብሯል፣ መኪናውም ተሰባብሯል። ስለዚህ ውሃ ውስጥ ገብተናል፣ ከዚህ ውሃ ውስጥ እንወጣለን፣ ወርፎ ይወስደናል ጋር ያለንም ወዴት ነው የምንሻገር እና እንግዲህ ያነሷቸው ነገሮች በጣም የሚገርሙና ውጫዊ ለማድረግ ነው የታሰሩት። ግን ራሱ የዘረዘሯቸውን ነገሮች ስታየው ውጭ ላይ ውጭ ነው ያሉት። ታሪክ ያሸከመ ንዳ ማለት በታሪክ አለመግባባታችን አንግባባም። የታሪክ መግባባት ላይ አልተደረሰም፣ ግን አዲስ አይደለም። ከ83 ጀምሮ ነበረ። ግን የሀገርን ህልውና አደጋ ላይ የሚያጋልጥ የሚያደርስ ግጭት አልሆነም። ኢህአዴግ በነበረበት ጊዜ ይታወቃል አቋሙ፣ ህገ መንግስቱ አለ፣ ኦፒዲዮ ምንም የነበራቸው አቋም ይታያል። ሌሎች ደግሞ ሌላ የታሪክ እይታ ያላቸው ሰዎች መካከል መሸካከር ነበር፣ መገፋፋት ነበረ። ግን አገርን አደጋ ላይ አላጋለጥም። ስለዚህ ይሄ ከታሪክ ያመጣነው ወደ አሁን ለምን እንደዚህ ሆነ የሚለውን ቼክ ማድረግ አለባቸው። ሆን ብለው ይሄ የታሪክ እንትን ጎልቶ እንዲወጣ አላደረጉም። ለምሳሌ አድዋ ያኔ የታሪክ መለያየታችንም የታሪክ አመለካከት ላይ ያለን እይታ የተለያየም ሆኖ አድዋን ስናከብር ነበር። አሁን ይሄ የታሪክ ዳችን ወደ ግጭት እንዲሄድ ሆን ተብሎ አልተደረገም ወይ? ኮስኳሽ ነገሮች አልተደረጉም ወይ? ስለዚህ የታሪክ የሸከመነዳ ወደ ግጭትና የሀገር ህልውና ስጋት እንዲሆን በማድረግ ረገድ ታሪኩ ራሱ ያመጣው ሳይሆን ይህንን ታሪክ ወደ ግጭት እንዲሄድ ማድረግ የተሰራ የመንግስት መዋቅር የሰራ ስራ ነው። ስለዚህ ወደ ውስጥ ነው ቼክ ማድረግ ያለባቸው እንጂ ወደኋላ ሄዶ አባቶቻችን አያቶቻችን ያመጡት አይደለም። ሁሉም ሀገር እንደሱ አይነት ታሪክ አለው። ግን ይህንን ታሪክ አንድ ላይ አድርጎ አብሮ መኖር የሚቻልበት ሁኔታ አለ። ነጻነት ያገኘነውን ነጻነት መሸከም አለመቻላችን ያመጣው ነው። የትኛው ጋር ነው ነጻነት የተገኘው? የትኛው ነጻነት ነው መሸከም ያቃተን? ሰው እኮ ከቦታ ቦታ መንቀሳቀስ የማይችልበት እኮ ነው። ባለፉት 30 ዓመታት የኖርነውን ያህል ነጻነት ያጣንበት ነው። ከአማራ ክልል አዲስ አበባ መግባት የማትችልበት ሁኔታ ነው የተፈጠረ። የፈለክበት ቦታ ሄደ መኖር የማትችልበት የምትሸማቀቅበት ሁኔታ ነው ያለ። ሚዲያ የሚባለው ነገር ምንም የግል ሚዲያ ሀገሪቷ ውስጥ የለም ነው እና የትኛውን ነጻነት ነው መሸከም አቅቶ እሱንን የተደረገው እንደው እና ከአፈና ለመውጣት የሚደረግ ግብ ግብ ነው። አፈናውን ደግሞ የፈጠረው ራሱ መንግስት ነው። ስለዚህ ነጻነት ሳይሆን ነጻነት አለመስጠቱ ከዚህ ውስጥ ለመውጣት መውጣት አለብኝ የሚል ድምጾች እየሰሙ መምጣት ነው ስጋት የፈጠረብን። ህብረ ብሔራዊ አንድነታችንን የሚፈታተኑ ህብረ ብሔራዊ አንድነታችንን የሚፈታተኑ ነገሮች ያመጡት ይሄ የታሪክን እየጎተቱ አንገብጋቢ የሚያጋጭ ጉዳይ እንዲሆን በማድረግ የራሱ የመንግስት መዋቅር በሚያደርገው ነገር ነው። ይህም የራሱ የውስጡ ነው። የኑሮ ውድነቱ የራሱ የመንግስት ፖሊሲ የፈጠረው ነው። እንደ ወደ ውጭ ልካለው ጦርነቱ ገብቶ ኢኮኖሚውን አደቀቀው። በሌላ መንገድ ሊፈታ ይችል የነበረውን ከተጀመረም በኋላ ማለት በርካታ እድሎች እየነበሩ ወደ ሰላም ሊመጣቸው የሚችሉ ጦርነቱ ብቻ ነው የሚያዋጣው ተብሎ አሁን ደግሞ ያወራሉ። በ5 ዓመታት ውስጥ የነበረውን የወር ደመወዝ ለመገንባት $20 ቢሊዮን ያስፈልገናል ብሎ አህመድ ሺዴ ሲያወራ ነበር። በዚህ ደረጃ ኢኮኖሚውን አወደሙት። የሚያመርት ምርት ሲመረትባቸው የነበሩ ቦታዎች ለ2 ዓመታት ከምርት ውጭ እንዲሆኑ አደረጉ። የተረጂውን ህዝብ ቁጥር ይህ ሁሉ እያለ ደግሞ የተመረተችዋንም እዚሁ ገበያ እየወጣች እንዳንበላ በዚህ በኩል ኬላ እያቋቋሙ ያልሆነ ነገር እያወጡ አርሶ አደሩን ግራ አጋቡትና ለዚህማ እኔ ለምን ይዤ እሄዳለሁ ብሎ ቤቱ እንዲቀመጥ አደረጉ። ስንዴውን ወደ ውጭ እንልካለን ብለው ወደ ውጭ መላክ ከዓለም አቀፍ ገበያ ጋር ተወዳዳሪ እንሆናለን ብለው ዋጋውን በጣም ዝቅ አድርገው አርሶ አደሩ ማዳበሪያ በ5000 ብር ገዝቶ ያመረተውን እህል በ3000 ብር ካልሸጥክልን ብሎ ግብ ግብ ሲገጥሙን አልሸጥም አለ። እነዚህ ነገሮች እነዚህ ሁሉ የራሳቸው ውስብስብ የፖሊሲ ውጤቶች ናቸው። እነዚህ የኑሮ ውድነትን የፈጠሩት ሌብነት ውጭ አይደለም ያለው እዛ ውስጥ ነው። የሚገርም የመንግስት ባለስልጣናት ሌባ መሆን ይችላሉ የሚል በነጋሪት ጋዜጣ የህዝብ ተወካዮች ምክር ቤት አዋጅ ያወጣ ነው የሚመስል በመንግስት መዋቅር ውስጥ ነው ያለው። ስለዚህ ችግሩ በሙሉ የራሳቸው ነው እና ዝም ብለው ለእኛ ሳያወሩ እነዚህ ነገሮች የኛው ችግር ናቸው ብለው ከልባቸው መፍታት ፍላጎቱና ችሎታው ካላቸው እዛው ቢፈቱት እና ቢገላግሉን የተሻለ ነው። አንደኛ ፍላጎት ከዚህ በላይ ማለት አልችልም። ሰዓቱ ጊዜም የለም
ፍላጎቱም ያለ አይመስለኝም።
እኔም ፍላጎቱንም ነው የምጠራጠረው።
ፍላጎቱ የለም ቢኖር ብዙ ነገር መስራት ይቻላል። እሱ እንትን የለውም። እስቲ አዲስ አበባ እንግባት። እንደምንም ብለን እስቲ ሌላ አንድ ነበር ማየት የምፈልገው አዲስ አበባና የእህል ዋጋው ላይ አዳነች አበቤ። እኔ የምልህ ብልጽግናዎች አንደኛ በመዋሸት፣ ሁለተኛ ወንጀል በመፈብረክ እኔ ማንኛውም የፖለቲካ ፓርቲ የሚበልጣቸው አለ አይመስለኝም። አሁን ስመለከተው በደንብ ረጋ ብለህ ከተመለከትከው እንደዛ ነው። እና ከውጭ ከሌላ ክልል የመጡት መንግስት ሊገለብጡ የተዘጋጁበትን አለ ብላ ፖሊስ የፖሊስ ኮሚሽነሩ ደግሞ 64% የሚሆኑ ደግሞ አማራ ነው አማራዎች ናቸው 21% ደቡብ 17-15% ኦሮሞ የሚል ቁጥር ሁሉ ቁጥርም በጣም ጎበዞች ናቸው በነገራችን ቁጥር ሲፈበርኩ
አንዳንዴ ራሳቸውን ያጋልጣሉ እንጂ አውቶቡስ በ19 ሚሊዮን ብር ገዘን ይሄ
እና እንደዚህም ብለስት መለከተው ወደ እብደት እየተከሄደ ነው ወንስ ምንድነው ለማድረግ የሚፈልጉት እኔ ለመጠየቅም ቋም እኔ ያስቸገረ የመጣበት ጊዜ ሆናል ምንድነው ማድረግ የሚፈልጉት ምን ለማድረግ ምንድነው የሚፈልጉት
አው ምን ለማድረግ እንደሚፈልጉ ዝም ብለህ በታውተ ካልሆነ በነባራዊ ዓለም ውቀት መርምረ መድረስ አትችልም ነው ሰዎች እንደሚፈልጉ ምን እየሰሩ ይሆን ራሳቸውም የሚያውቁት አይመስለኝም ምክንያቱም መሪ የላቸው ሬውት ዓለም የላቸው ስትራቴጂ የላቸው ይህን ስትራቴጂ የሚያስፈጽሙበት ተጨባጭ ዝም ብሎ ወደ ብልጽግና እንሄዳለን ወደ ብልጽግና ከፍታለን እንዳለ በአስር አመት ሰማይ እንነካለን ምናምን ከሚል ቅዠት መሰል ነገር ውጪ ከየት ካፒታል ተነስቶ እንዴት አኩሚሌት ተደርጎ እንዴት ኢኮኖሚ ትራንስፎር እንደሚያደርግ ምናምን የሚያሳይ ቅድም የላቸው በፖለቲካው ደረጃ ህገ መንግስቱ ይደግፉታል አይደግፉትም ፌዴራሊዝምን ይቀበላሉ አይቀበሉም አዳይነት ነው የሚፈልጉት አይደለም ኒዮሊበራል ናቸው ወይንስ በዴቨሎፕመንታል ምን የምታውቀው ነገር የለም ስለዚህ ምን እንደሚፈልጉ ምን እንዴት ማወቅ ትችላለህ እነሱ ማያውቁትም እንኳን እኛ ነን ለማንኛውም ዝም ብሎ ቅድም እንዳልኩ ነው የሆነ ፈተና ሲገጥማቸው ይሄ ይሆን ያደናቀፈኝ ይሄ ይሆን የሚል ዝም ብሎ አጠገባቸው ያለውን ነገር ነው የሚያነሱት እንግዲህ ተቃውሞዎች በዝተውባቸዋል ተቃውሞዎች የበዙባቸው ራሳቸው ቅድም እንዳነሳውልህ ታሪክ የታሪክ አለመግባባታችንን ዝም ብለን በሆዳችን ይዘን ግን አብሮ በሚያኖሩ ነገሮች አብረን እየኖርን የነበረውን እንድንጎነታተል አድርገው ቆሰቀሱት እንደሱ ያደርጉት እና የአፈናው ሲበዛበት ተቃውሞ ተነሳ ተቃውሞ ሲነሳ ከነሱ ችግር የተነሳ መሆኑን አያውቁትም ስለዚህ አጠገባቸው ያለውን ነገር ነው የሚፈልጉት ሲፈልጉ አማሮች ናቸው የሚል ነገር አእምሯቸው ላይ መጣ እስኪ አዲስ አበባ ውስጥ አመት ቢነሳ ስንት አማራ አለ አሁን የድሮውን እንዳያነሱ ድሮም ነበር እዚህ በሰላም እየኖረ ነው ስለዚህ አዲስ ስንት መጣ የሚል ቆጠራ ውስጥ ገቡ እና ይሄ መደነባበራቸው ያመጣ ነገር ነው ይሄ ነገር ግን ምን ያህል አደገኛ እንደሆነ አያውቁትም ከዛ በኋላ ደግሞ እሱ ሲፈጠር ደግሞ እንደገና ሌላ ነገር ፍለጋ ነው የሚሄዱ አሁን ምን አይነት ኢምፕሬሽን ፈጥረዋል የኦሮሞን ጥቅም የሚያስጠብቁ አይደሉም እኮ የኦሮሞን ጥቅም የሚያስጠብቁ ሰዎች አይደሉም ኦሮሞዎች ማለት ውሸታቸውን ሁሉ ምናልባት በደም ሲቆጠር ይሆናል እንጂ ኦሮሞ ለመሆን የኦሮሞን ጥቅም ፍላጎትን የሚያስጠብቁ አይደሉም ለነገሩ ግን ያንተንን የሚል ነገር መፍጠር ይፈልጋሉ ሰሞኑን እንደውም የኦሮሞ ህዝብ ጀዋር ሲቀልድባቸው ነበር አንድነት ካላችሁ እስኪ በተግባር አሳዩ ያሰራችሁትን የኦነግ አመራሮችን እንኳን ልቀቁ ብሏቸው ሲቀልድባቸው ነበር ዝም ብሎ አለበለዚያ ከወሬ ያለፈ የእናንተ የአንድነት ጥሪ ምንም ጥቅም የለውም ብሏቸዋል አሁን ሰሞኑ የኦሮሞ አንድነት የኦሮሞ አንድነት ይላሉ እና ምንድን ነው ከዛ ኦሮሞ ላይ ቻሌንጅ መጥቷል ከአማራው በኩል የሚል ነገር ለመፍጠር ነው ከዛ አማራው እየፈለሰ እዚህ ገብቶ ነው ቻሌንጅ የፈጠረበት ሲባል ወደ ግጭት ይገባል ለዘር ማጥፋትና ለዘር ማጥፋት እኮ ነው ኤክስፖዝ እያደረጓቸው ያሉት አዲስ አበባ ሄዳችሁ የእኛ መንግስት ስትገለብሱ ነው ሌላ ቦታ እንዲነሳባቸው ነው ያደረጉ ይሄ ተነስቶ ደም ሲፋሰስ ደግሞ ግራ ይገባቸዋል የራሳቸው ነገር መሆኑን አያውቁትም ሰዎቹ እያሰቡ ስለሆነ እያሰቡ አይደለም የሚሄድ ሌላ ነገር ደግሞ መዘው እንዲሁ እንደ ደግሞ በሌላ ነገር ሲያጋጩ ሊኖሩ ነው እና ምን አይነት ነገር እንደሆነ እኔ እንዴት አድርጌ ልንገር በቃ እንደዚህ አይነት ዝብርቅ ውስጥ ነው ያለ
ይሄ አሁን ትርምስምሱ በበዛበት በፌዴራሉም ሆነ በክልሎች አሁን ጤነኛ ክልል የለም አሁን ኦሮሚያ ብትሄድ ረሃቡም ጦርነቱም ችግሩም እንዳለ ነው ያለው ደቡብ ተመሰቃቀለ
እንዳለ ነው እንዴ
አንድ የነበረውን 10 ምናምን ውስጥ ለመክፈል ጥረት ላይ ነው ያሉት የጉራጌ ህብረተሰብ እኔ በጣም ሁለት ፓርቲዎችን ስብሰባ እንዳያደርጉ ከለከሉ ተባለ ጥሩሽ አትሊስት የተመ ገና ሊመሰረት የሚሮጠውን የጉራጌን ፓርቲ ሳይመሰረት ገና
ያሰራቸው
ያረገዝሽው ልጅ የኔ ላይሆን ይችላልና ቶሎ ብለሽ አስወርጂው አይነት ነገር በቃ እንዴት አይነት ንግ እስቲ ንገረኝ ነው ምለ ስብሰባ አደረጉን ሰዎች ለማቋቋም እንፈልጋለን ብለው ወደ አዲስ አበባ ወደ ቤታችን በሰነድ ይዞ ሲሄዱ ከመንገድ ላይ አፈነ ወስደ ምታዘር ከታሳሪዎቹ ደግሞ የሚገርመው ዛጉራጌ ክልል የሚገርመው ነገር ዞን የሚገርመው የምክር ቤት አባሎች አሉበት የምክር ቤት አባል ማሰራት ይችላል አይቻልም እንዴት ነው አራያብ ይደጋኞች እንደው
አዎ
ወይ ባላህ ለበላችሁ ወይ በክርስቶስ ለበላችሁ እስቲ ንገሩን ባካችሁ እንዴት ነው እንዴት አረጋችሁ እንደደገፋችሁት እንዴት ነው የምትደግፉት ዲረንደረ ጉድ እየመጣ ነው ባካችሁን እና እንደው ዝም ብለን ስትመለከተው አሁን ቀድም አቶ ሌንጮ የተናገሩትንም ተመልከተውና መመለሻ ነገር አለን ወይ እንዴ እስቲ ንገረኝ
እኔ መመለሻ እንዴ ሰዓት የለንም አልኩኩ ድልድይ ላይ ወጣን
አዎ
ድልድዩም የረባል ነበርም ተሰበረ የተሳፈርንበት መኪና የረባል ነበር ተሰበረ ባህር ውስጥ ገብተን እየተንቦራጨቅን ነው ወጀቡ በጣም ኃይለኛ ነው
አዎ
እንግዲህ እንዴት አድርገን ተንጠልጥለን ወደ ድልድዩን ሰርተን እንደገና እንዴ ቢያንስ ወደ ነበርንበት በሻገሩ አርቶ ወደ ነበርንበት
ወዴትኛው
እንዴት እንደምንመለስም
የጨለማ ዘመን ነው ተባለበት
አንንም
የጨለማ ዘመን የተባለበት ነው ተወረኝ
አው ወካ ወደሱ እንኳን መመለስ በቻልን በሻገሩ ቀርተውብን እና በጣም እኔ እሱን ነገር ደግሞ የሚገርም ሪቨርስ ማድረግ አይቻልም ያን ጊዜ እኮ የህዝብ ተቃውሞ ተነስቶ 2008 ላይ ጀምሮ መንግስት ሲለወጥ ለውጡ አገር ሳያፈርስ የተሳካው ለምን መሰለ ኢህአዴግ የሚባል ጠንካራ ድርጅት የተሳሳተ የሚሆን የእውነት ይሄ ነው ብሎ የሚያምንበት መርህ አይዲዮሎጂ እቅድ የነበረው ኃይል ያለው ሰራዊቱን በስርዓት ሲመራ የነበረ ሰራዊት ውስጥ መከፋፈል ያልነበረው እንደሱ ስለነበረው አንዶ አሳልፎ መስጠት የቻለው ያሁኑ እኮ ተቃውሞ እየገፋ ሲመጣ ሌላ ኃይል እንዲወስደው አሳልፎ የመስጠት እንኳን አቅም የለውም በዚህ ላይ በጣም ፖላራይዝድ ስለሆነ እንደ ንጉሱ ሲወድቁ እንደነበረው እንኳን ጦር ሰራዊቱ እንኳን መጥቶ ሊወስደው የሚችል አይደለም ይሄ ፖላራይዝድ መሆኑ አርሚ ውስጥም ነው ያለው እና ምንድነው መሰለ ምን ነው ብትንትናችን ብትንትንም አይደለም እኮ ምን ነው በቃ ሰው ነው ምን ነው እያንዳንዱ ሰው በየደጃፉ ላይ ቆሞ ጠመንጃ ይዞ የሚመጀራረጥ ነው የሚሆነውና እንዴት የሚያስፈራ ነገር ውስጥ መሰለ ያለ ነው እንደው አይ ዶንት ኖ እንዴት እንደሚገባው ሰው አላውቅም እንዴት እንዳን የሚለውም ራሱን ያሁን ግራ ገብቶኛል
ተመለከተም ከእግዚአብሔር የመጣ ነው አትንኩት ብለው መጽሐፍ ቅዱስ ጥቅስ ያጣቀሱ የሚሰብኩን የሃይማኖት አባቶች ይያሉ እንዴት አንዳንድ ጊዜ እኮ ግራ ይገባል እንዴት አድርገው እንደሚመለከቱትም በመድራዩም በሰማያዩም እንዴት አድርገው እንደሚጠይቁ አንተ ላይ አረጋኝምና ለማንኛቸው እንግዲህ መጨረሻ ማሳረጊያ ካለ ጥሩ አለበለዚያ ግን አገራችን ለአድማጮች እንደው ለመናገር ይላል አገራችን በጣም መጥፎ ሁኔታ ላይ ነው ያለችው በጣም አደገኛ ቦታ ላይ ነው ያለችውና ከዚህ እንጠብቀን በጸሎታችሁ እንድትማልዱ የሁላችንም ምኞት ይሁን እስከሚቀጥለው ሳምንት ደህና ነው ደህና ሰንበት ወንድሜ መልካም በዓል ለሁላችሁ
እሺ ለሰው ልጆች ፍቅር